የአውሮፓ ህብረት 28 አባሎች ወደ 160 ሺህ የሚጠጉ ስደተኞችን ወደ ሌሎች አባል አገሮች ለማስፈር ተስማሙ። በሚቀጥሉት 2 አመታት ከግሪክና ጣሊያን የስደተኞችና የፍልሰተኞች ማቆሚያ ስፍራ ወደ ሌሎች አውሮፓ አገሮች የሚሰፍሩ ጉዳያቸው ተቀባይነት ያገኘ የፖለቲካ ጥገኝነት ጠያቂዎችና ስደተኞች ሆናሉ። ባለፈው አርብ 19 ኤርትራውያን ከሮም ወደ ስዊድን አገር መግባታቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታውቀዋል። ሳሌም ሰለሞን ዝርዝሩን ይዛለች።
በሜዲትራኒያን ባህር ዳርቻ የሚገኙ የአውሮፓ ሀገሮች በተለይ ጣሊያንና ግሪክ ከሁለተኛው የዓለም ጦርነት ወዲህ በርካታ ሰዎች የሚፈልሱበትና የሚፈናቀሉበትን የዓለም አቀፍ ቀውስ ቀዳሚ ተቀባይ ሀገሮች ሆነዋል። ከነዚህ የባህር ዳርቻ ሀገሮች ፍልሰተኞችና ስደተኞች ወደ ሌሎች ሀገሮች እንዲሰፍሩ የአውሮፓ ህብረት አባል ሀገሮችም ጉዳዩን በጋራ ኃላፊነት እንዲወጡት ተግባራዊ ጥረት ጀምረዋል። የተባበሩት መንግስታት የስደተኞች ድርጅት UNHCR የደቡብ አውሮፓ ቃል አቀባይ ካርላታ ሳሚ ስደተኞችና ፍልሰተኞችን የማስፈር እቅድ በቅርብ ወራት ስምምነት ያገኘ እንደሆነ ገልጸዋል።
Several member states agreed to host and to receive and to integrate a certain
በርካታ አባል አገሮች የተወሰኑ ስደተኞችን ተቀብለው ለማስፈር ተስማምተዋል። ሰፈራው የሜዲትራኒያን ባህርን አቋርጠው ወደ ጣሊያንና ግሪክ የሚገቡትን ስደተኞች ይመለከታል።
The number decided is 160,000.
የተወሰነው 160,000 ስደተኞችን ለማስፈር ነው። ሆኖም ቁጥሩ አባይን በጭልፋ አይነት ችግሩን የማይቀርፍ ነው።
ግሪክና ጣሊያን እንዲሁም ሌሎች የስደተኞችና ፍልሰተኞች መዳረሻ የአውሮፓ ሀገሮች የህብረቱ አባላት እንዲያግዟቸው ጥሪ ሲያሳልፉ ቆይተዋል። ሆኖም የተቀናጀ የስደተኞችና ፍልሰተኞች አቀባበል ስልት እንዲሁም ስምምነት ስላልነበረ አፈጻጸሙ ተጓቶ ሰንብቷል። ባለፈው ሚያዝያ ወር የአውሮፓ ህብረት ሀገሮች አስቸኳይ ጉባኤ ጠርተው የስደትና ፍልሰትን ጉዳይ በ28ቱ አባላት ሀገሮች መሪዎች ውይይት ተደርጎበት ባለ 10 ነጥብ የስምምነት ሰነድ ቀርቦ ነበር። ከነዚህ መካከል አንዱ በባህር ላይ ፈልጎ የማዳን አቅም ማጠናከር ሲሆን ትሪተንና ፖሲዶን የሚባሉት በሜዲትራኒያን ባህር ሰዎችን ፈልጎ የማዳን መርሃ ግብሮች ለሚቀጥሉት 2 አመታት ባጀታቸው በእጥፍ እንዲያድግ ተወስኗል። ሌላኛው ጉዳይ የህገወጥ የሰው አዘዋዋሪዎችን ንብረቶች በተለይ ጀልባዎችን በመቀማት ከጥቅም ውጪ እንዲሆኑ ማድረግ የሚል ነው። የብሪጣንያ ጠቅላይ ሚኒስትር ዴቪድ ካሜሮን ህይወትን ማዳን ላይ አትኩሮ ይገባዋል ብለው ተናግሮ ነበር ከዚህ በፊት።
Now, of course, saving lives means rescuing these poor people, but it also means smashing the gangs and
ህይወትን ማዳን ማለት እነዚህን ድሆች መታደግ ነው። ከዚህም በተጨማሪ ወረበላ አዘዋዋሪዎችን መደቆስና እንዲሁም የአካባቢውን አገሮች እንዲረጋጉ ማድረግ ነው።
ጠቅላይ ሚኒስትር ዴቪድ ካሜሮን በወቅቱ HMS ቡልዋርክ የተባለች የብሪጣንያ የጦር መርከብ በሜዲትራኒያን ባህር ላይ እንደሚያሰማሩ ተናግረው ነበር። 2 ሄሊኮፕተሮች፣ 67 መኪኖች፣ 3 አውቶማቲክ መሳሪያዎችና ከ400 በላይ ወታደሮች የመጫን አቅም አላት HMS ቡልዋርክ። አርብ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በብሪጣንያ የቀረበውን ረቂቅ ውሳኔ አጽድቋል። በዚህ መሰረት የአውሮፓ የባህር ኃይል የህገ ወጥ አዘዋዋሪ ጀልቦችና መርከቦች ላይ ወታደራዊ እርምጃ እንዲወስዱ ስልጣን ሰጥቷል። መርከቦችን በአለም አቀፍ የውሃ ክልሎች መያዝ፣ መፈተሽና አስፈላጊ ሆኖ ሲገኝ ማስወገድ ያካትታል። ሆኖም በሊቢያ የባህር ክልል እንዲሁም የባህር ዳርቻዎች የሚገኙ ጀልባዎችን ለማውደም በብሪጣንያና በአውሮፓ ህብረት የቀረበው ሐሳብ የመንግስታቱ ድርጅት አላጸደቀውም። የአውሮፓ ህብረት በአለም አቀፍ የባህር ክልሎች የሚንቀሳቀሱ ህገወጥ አዘዋዋሪ ጀልባዎችን የሚቆጣጠር የባህር ኃይል አስተማርቷል። የአውሮፓ ህብረት ባለፈው ሮብ ዘመቻ ሶፊያ የተባለ 3 ያፈጻጸም እቅድ ያለው ወታደራዊ ትብብር ለማድረግ ከሊቢያ ጋር ተስማምቷል። አላማውም ህይወትን ማዳን፣ ህገወጥ የሰዎች ዝውውርና የወረበሎችን ስራ ማስቆም ነው። ከተሰኔ ኤርትራ ተሰደው ወደ አውሮፓ የገባ መሆኑን የገለጸው የ20 አመት ወጣት በጣሊያን ለአሜሪካ ድምጽ ሬዲዮ ዘጋቢዎች የተሰደደበትን ምክንያት ሲያስረዳ የኤርትራ መንግስት በአሁኑ ወቅት ወጣቶቹን በመጨቆን በውትድርና ስለሚያሰልፍ ከሀገሩ ለመውጣት መወሰኑን ገልጿል።
አብ ኤርትራ ከምትውሎ ሁሉ ነገር ለይቲ ከመጥቅሻል ወሰደን ይኻትብል
ኤርትራ ውስጥ በጣም ከባድ ነው። በፖሊስ እንዳትያዝ ትፈራለህ። ትምርት የለም። 11ኛ ክፍል የምትማረውም ሳዋ ነው። እዚህ ቦታ ምግብ በቀን አንድ ዳቦ ነው የሚሰጠው። እነዚህና ሌሎች የሀገሪቱና የመንግስቱ ሁኔታዎች ወደ ስደት እንድታመራ ይገፋዋል። ከሀገር ወጥተህም የሚያጋጥምህ ግፍና አሰቃቂ ሁኔታዎች ብዙ ናቸው። ያለፍኩትን ሁሉ በቃላት ለመግለጽ ያቅተኛል። ከሞት ነው የተረፈው።
መጀመርታ በሱዳን ገሬ መጽሄ ሱዳን ገሬ መጽሐልሁ መጀመርታ ደውም ስግረደው ተዋሂደ
መጀመሪያ የመጣሁት በሱዳን በኩል ነው። ሱዳን ከገባን በኋላ ደላሎች በስልክ እናገኛቸዋለን። እነርሱም አንድ ካምፕ ውስጥ ይሰበስቡንና በመኪና ጭነው ወደ ሱዳን ድንበር ይወስዱናል። ከሱዳን ድንበር የሊቢያ ደላሎች ይቀበሉናል። ቀጥለን ኢዝላቢያ ወደ ተባለ የሊቢያ ከተማ እንደርሳለን። መንገዱ ምድረ በዳ ነው። ውሃ ጥም አለ፣ የምግብ ችግር አለ፣ የሴቶች መደፈር አለ፣ ብዙ ብዙ ነገር አለ፣ ብዙ ግፍ። እኔ በመጣሁበት ጊዜ ለእያንዳንዳችን $1,600 ነው የከፈልነው። ይህ እስከ ሊቢያ ድረስ ለመድረስ ብቻ ነው። ይህ ጉዞ ከአራት ቀናት እስከ ሳምንት ጊዜ ይወስዳል። ከኤርትራ ወደ ሱዳን ደግሞ ሌላ $1,500 ትከፍላለህ። መጠለፍን በተመለከተ ከፈለጉ ያስጠልፈዋል፣ ካልሆነም ወደ ሌሎች ደላሎች ይሸጡህና ሁለተኛ ጊዜ ትከፍላለህ ማለት ነው።
ባለፈው 10 ወራት ብቻ 3092 ሰዎች ለህይወት አደገኛ በሆነው የጀልባ ጉዞ በሜዲትራኒያን ባህር ላይ ሰምጠው ሞተዋል። ከግማሽ ሚሊዮን በላይ የሚሆኑ ደግሞ ወደ አውሮፓ ለመሻገር በቅተዋል። የሚበዙት በግሪክና በጣሊያን ሰፍረው እንደሚገኙ የዓለም አቀፍ የፍልሰተኞች ድርጅት IOM ገልጿል። ባለፈው አርብ የጸጥታ ጥበቃ ምክር ቤት በስደተኞችና ፍልሰተኞች ጉዳይ ላይ ያሳለፈው ውሳኔ ላይ ቬኔዙዌላ ተአቅቧን ስትገልጽ ሌሎቹ 14 አባላት በሙሉ ድምጽ አጽድቀውታል።